ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Among the seven aspirations for the Africa we want of the AU agenda 2063
የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ ናቸው። በአህጉራችን የመሬት መልካም አስተዳደርን ካላረጋገጥን በቀር ሰላም የሰፈነባትና ደህንነቷ የተጠበቀ አፍሪካን እውን ለማድረግ አንችልም ብለዋል። ዝርዝሩን በእለቱ አብይ ርዕስ ይዘናል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምፅ የአንድ ሰዓት የራዲዮ ፕሮግራም ነው።
ዛሬ ረቡዕ ሚያዝያ 12 ቀን 2008 ዓ.ም ነው። ፕሮግራሙን ብርሃን ኃይሉ ትመራለች። የምናስተናግዳችሁ ደግሞ ሰለሞን ክፍሌና
አሉላ ከበደንን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እንድናመሽ የአክብሮ ግብዣችን እናቀርባለን። አሁን የሰዓቱን የዓለም ዜና እናሰማችሁ። የደቡብ ሱዳን ባለስልጣናት ከጋምቤላ ክልል ታፍነው የተወሰዱ ሕጻናት በአስቸኳይ እንዲመለሱ እንዲያደርጉ የአውሮፓ ሕብረት ጥሪ ያቀረበ። ከ200 በላይ ንጹሐን ዜጎች ከደቡብ ሱዳን በመጡ የሙርሌ ጎሳ ታጣቂዎች የተገደሉበት ሁኔታም ማነጋገሩን ቀጥሏል። እስክንድር ፍሬው አጠር ያለ ዘገባ ከአዲስ አበባ አድርሶናል።
የአውሮፓ ህብረት ዛሬ ባወጣው በዚሁ መግለጫ በጋምቤላ ክልል ጂካዋ አካባቢ በተፈጸመው ግድያ የተሰማውን ሐዘን ለተጎጂዎቹ ቤተሰቦች ገልጿል። በዚሁ ጥቃት ከ200 በላይ ዜጎች መገደላቸውን፣ ከ100 በላይ ህጻናትም ተጠልፈው መወሰዳቸውን ህብረቱ አስታውሷል። እነዚህ ህጻናት እንዲመለሱ እንዲያደርጉም ለደቡብ ሱዳን ባለስልጣናት ጥሪ አስተላልፏል። ባለስልጣናቱ ድርጊቱን የፈጸሙትን ወገኖች ተጠያቂ እንዲያደርጉ ማሳስቧል። የተፈጸመውን ጥቃትም በጎረቤት ደቡብ ሱዳን ካለው አለመረጋጋት ጋር ነው ያገናኘው። ጥቃቱ በደቡብ ሱዳን ዘላቂነት ያለው ሰላም፣ ፍትህና የህግ የበላይነት ማረጋገጥ እንደሚገባ ያሳየ አሳዛኝ ማስታወሻ ነው ብሏል። በጋምቤላ ክልል ባኝዋክና ኑዌር ዞኖች በሚገኙት ወረዳዎች የተፈጸመው ጥቃት ማነጋገሩን ቀጥሏል። ሙኩይ፣ ጆሮ፣ ጃካውና ላሬ በሚባሉት በእነዚህ ወረዳዎች ውስጥ ባሉት 13 ቀበሌዎች ነው ጥቃቱ የተፈጸመው። ከደቡብ ሱዳን የመጡት የሙርሌ ጎሳ ታጣቂዎች ጥቃት ፈጽመው ህጻናትን ጠልፈውና ከብቶች ነርተው እስኪሄዱ እንዴት አልተደረሰባቸውም የሚሉ አስተያየቶችን ብቅ እያሉ ነው። ጥቃቱ የከፋው የመከላከያ ሰራዊት በፍጥነት ባለመድረሱና የጋምቤላ ልዩ ኃይልና የፖሊስ ኃይል ትጥቅ እንዲፈታ በመደረጉ እንደሆነ የተናገሩም አልጠፉም። ሪፖርተር ጋዜጣ በዛሬው እትሙ የጠቀሳቸው የጋምቤላ ክልል ርዕሰ መስተዳደር ጋትሉ አክቱት ይህንን አስተያየት ሙሉ በሙሉ አላስተባበሉም። ጥቃቱ የተፈጸመባቸው አካባቢዎች የመንገድ መሰረተ ልማት እንደሌላቸው ያስታወሱት ርዕሰ መስተዳድሩ የመከላከያ ሰራዊታችን መጠነኛ መዘግየት ነበረበት ብለዋል። በጋምቤላ ክልል በሚገኙት የኑዌርና ያኝዋክ ብሔረሰቦች መካከል የእርስ በርስ ግጭት እንደነበር የጋዜጣው ዘገባ አስታውሷል። ይህንን ችግር ለመፍታት በፌዴራልና በክልል መንግስታት ከተወሰዱ እርምጃዎች የመጀመሪያውም ልዩ ኃይሉን ትጥቅ ማስፈታት እንደነበር፣ የፖሊስ ኃይሉን በተመሳሳይ ትጥቅ እንዲፈታ መደረጉን አስታውሷል። ለዚህ ምክንያቱም ለግጭቱ መባባስ በልዩ ኃይል ውስጥ የሚገኙ የኑዌርና ያኝዋክ ተወላጆች አስተዋጽኦ አለበት የሚል እንደሆነ አመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት የኢትዮጵያውያኑን ህፃናት መጠለፍ በማውገዝ መግለጫ አውጥቷል። የደቡብ ሱዳን የከብት ዘራፊዎች ናቸው የተባሉ ታጣቂዎች ባደረሱት ዘግናኝ ጥቃት 100 የሚሆኑ ሕፃናትን ማገታቸውን እጅግ አጥብቀን እናወግዛለን ብሏል። ሁኔታውን እየተከታተለ መሆኑንና ለተጠቂዎቹ ማህበረሰቦች እርዳታ ለማድረግ ዝግጁነቱን ገልጿል። በምንም ምክንያት በሕፃናት ላይ የሚፈጸም ጥቃት የሰብአዊ መብት ጥሰት ብቻ ሳይሆን በስብና ላይ የተፈጸመ ጥቃት ነው ሲል ዩኒሴፍ አውግዟል። የኢትዮጵያ መንግሥት ሕፃናቱን ለማስለቀቅ ጥረት እያደረገ ባለበት በዚህ ወቅት ዩኒሴፍም ሕፃናቱ ያለ አንዳች ቅድመ ሁኔታ በአስቸኳይ ተለቀው ወደ ቤተሰቦቻቸው እንዲመለሱ ጥሪ ያቀርባል ብለዋል። በተያያዘ ዜና የደቡብ ሱዳን ምክትል የውጭ ጉዳይ ሚኒስትር ባሽር ጋንዲ የኢትዮጵያ ወታደሮች በጋምቤላ ጥቃት ያደረሱትን ደቡብ ሱዳናውያን እያሳደዱ ነውን? የኢትዮጵያ ወታደሮች ደቡብ ሱዳን ግዛት ገብተው አጥቂዎቹን እንዲያድኑ የጁባ መንግሥት ፈቃድ ሰጥቷል ወይ? በእርግጥስ ገብተዋል ወይ ተብለው ዛሬ ጁባ ውስጥ በተካሄደ ጋዜጣዊ ጉባኤ ላይ በቪኦኤ የደቡብ ሱዳን አገልግሎት ዘጋቢ ተጠይቀው መልስ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። የጸጥታ ጉዳይ በመሆኑ ለጋዜጠኛ ልናገር አልችልም ያሉት ምክትል ሚኒስትሩ፣ ሆኖም መንግስታቸው ከኢትዮጵያ መንግስት ጋር አብሮ እየተከታተለ መሆኑን ገልጸዋል። የኤስፒኤል ጠቅላይ የጦር አዛዥ ጀነራል ፖል ማሉንግ በጉዳዩ ዙሪያ ለመነጋገር በመጪዎቹ ቀናት ወደ አዲስ አበባ እንደሚጓዙ የደቡብ ሱዳን ምክትል የውጭ ጉዳይ ሚኒስትሩ ተናግረዋል።
የደቡብ ሱዳን አማጽያን መሪ ሪክ ማሻር ትናንት ማክሰኞ ወደ ጁባ ይገባሉ ተብሎ ሲጠበቅ መቅረታቸው የአገሪቱን የሰላም ስምምነት አደጋ ላይ ጥሏል ሲሉ የዓለም አቀፍ ሸምጋዮች አስታወቁ። ማሻር በዚህ ሳምንት ብቻ ወደ ጁባ እንደሚያመሩ ገልጠው ሳይሄዱ የቀሩት የትናንቱ ለሁለተኛ ጊዜ መሆኑ ነው። ከደቡብ ሱዳን ፕሬዚዳንት ሳልቫኪር ጋር የሽግግር መንግስት ለመመስረት በተደረሰው ስምምነት ነበር የሪክ ማሻር ጁባ መግባት በጉጉት ሲጠበቅ የቆየው። ማሻር ጁባ ያልገቡት አማጽያኑ ወደ መዲናዋ ይዘው የሚገቧቸው የጦር መሳሪያዎችና የወታደሮች ቁጥር ላይ ስምምነት ባለመደረሱ እንደሆነ ነው የገለጡት። የደቡብ ሱዳኑ የውጭ ጉዳይ ሚኒስትር ባሽር ግባንዲ በበኩላቸው ግን መንግስታቸው ስምምነቱን የተቀበለበት መንፈስ እንዲህ ሲሉ ነው የገለጡት።
I'm happy to announce that we have accepted as a government that Riek should come with the 194
እንደ መንግስት ሪክ ማሻር በ195 የኃይላቸው አባላት ታጅበው ይመጡ ዘንድ መስማማታችንን ስገልጽ ደስታ ይሰማኛል። አውሮፕላኖቻቸው የሚገቡትን ይለፍ ጭምር ሰጥተናል።
የደቡብ ሱዳን መንግስት አማጽያኑ ጠመንጃዎቻቸውን ይዘው መግባት እንደሚችሉ ሲገልጹ አማጽያኑ ላውንቸርና መትረየስ ማምጣት ይፈልጋሉ ተብሏል። የደቡብ ሱዳን የሰላም ስምምነት የሚሸመግለው ዓለም አቀፍ ቡድን የደቡብ ሱዳን መንግስትና አማጽያኑ ለሁለት ዓመት ተኩል የዘለቀውን ጦርነት አቁመው ወደ ስራ የሚገቡበትን መንገድ ለማመቻቸት ለሐሙስ አስቸኳይ ስብሰባ ጠርቷል።
የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በሪያድ ከሳውዲ አረቢያው ንጉሥ ሳልማን ጋር ተገናኝተው ተነጋግረዋል። ኦባማ ወደ ሳውዲ የተጓዙት በሁለቱ ሀገሮች ግንኙነት ውጥረት እየታየ የዓለም አቀፉን የጸረ ሽብር ዘመቻ አያያዝና በመካከለኛው ምስራቅ ያሉ ግጭቶችን አስመልክቶ የጎሉ ልዩነቶች እየተንጸባረቁ ባለበት ወቅት ነው። ሁለቱ መሪዎች በኤርጋ ቤተ መንግሥት ያደረጉትን ለሁለት ሰዓት የቆየ ዝግ ስብሰባ ከመጀመራቸው አስቀድሞ ሞቅ ያለ ሰላምታ ሲለዋወጡ ታይተዋል። ንጉሥ ሳልማን አራተኛው በሆነው የዚያች አገር ጉብኝታቸው የሳውዲ ሕዝብና መንግሥታቸው በእጅጉ ተደስተናል ሲሉ ፕሬዚደንት ኦባማን በተቀበሉበት ሥነ ሥርዓት ወቅት ገልጠውላቸዋል። የአሜሪካ ሕዝብ ሰላምታውን ልኳል ሲሉ የሰላም መልእክት ያቀረቡት ኦባማ በበኩላቸው የሰላጤው አገሮች የትብብር ምክር ቤት የፊታችን ሐሙስ የጠራውን የመሪዎች ጉባኤ በማስተናገዳቸው አመስግነዋል። ዩናይትድ ስቴትስና አረብ ሸሪኮቿ መካከለኛው ምስራቅና አካባቢውን ሰቅዘው በያዙ ርዕሰ ጉዳዮች ዙሪያ ይመክራሉ። የሰላጤው አገሮች የትብብር ምክር ቤት የጠራው ይህ ጉባኤ ስድስት የሰላጤው አገሮች ሳውዲ አረቢያ፣ ኩዌት፣ የተባበሩት የአረብ ኤሚሬት፣ ኳታር፣ ባህሬንና ኦማን ይሳተፉበታል።
ሁሉም አገሮች ከጽንፈኛው እስላማዊ ቡድን አይሲስ ጋር በሚደረገው ውጊያ ይበልጥ ትኩረት ሊያደርጉ ይገባል ሲሉ የዩናይት ስቴትሱ የመከላከያ ሚኒስትር አሽ ካርተር ለሰላጤው አገሮች የትብብር ምክር ቤት ጥሪ ያቀረቡ። ሚስተር ካርተር የሰላጤው አገሮች የትብብር ምክር ቤት በእንግሊዝኛው ምህጻረ ቃል ጂሲሲ በዛሬው ዕለት በሳውዲ አረቢያው የድሪያ ቤተ መንግስት እያካሄደ ባለው የመከላከያ ሚኒስትሮች ጉባኤ ባሰሙት በዚህ ንግግራቸው በአገሮች መካከል ለበርካታ አስርታት የዘለቀ ያሉትን ጠንካራ ትብብር ይበልጥ እያጎለበቱ መሆናቸውንም ጠቁመዋል። የሰላጤውን የትብብር ምክር ቤት አባል አገሮች የኢራቅ መንግስት ከአክራሪው ቡድን ጋር በገጠመው ፍልሚያ ለባግዳድ ትርጉም ያለው ያሉትን እገዛ መስጠት በሚችሉበት መልኩ የዘመቻው ተዋናይ የሆኑ ዘንድ ያሳሰቡት የዩናይት ስቴትሱ መከላከያ ሚኒስትር አያይዘውም አይሲስ ተጠራርጎ የወጣባቸውን በጦርነቱ የተጎዱ አካባቢዎች መልሶ በመገንባቱ ጥረትም እንዲሳተፉ ለአገሮቹ ጥሪ አቅርበዋል። የሰላጤው አገሮች እስካሁን ባለው የኢራቁን ጠቅላይ ሚኒስትር ሃይደር አልአባዲን በቅጡ ከመደገፍ ይልቅ ማመንታት ሲታይባቸው መቆየቱን የጠቆሙ አንድ የዩናይት ስቴትስ የመከላከያ ሚኒስትር ከፍተኛ ባለስልጣን ለዚህም መንስኤው በፖለቲካ ምክንያቶችና በኢራን ተጽዕኖ ስጋት ሳቢያ መሆኑን አስረድተዋል። ሁለቱ የሚስተር ካርተር የመካከለኛው ምስራቅ ጉብኝት አበይት ትኩረቶችም አፍራሽ ያሉትን ኢራን የምታካሄዳቸውን እንቅስቃሴዎች መመከትና እስላማዊውን ጽንፈኛ ቡድን አይሲስን ድል መንሳት ናቸው ሲሉም ባለስልጣኑ አክለዋል።
ለጋዜጠኞች መብት መከበር የቆመው ድርጅት ሪፖርተርስ ዊዛውት ቦርደርስ ባወጣው መግለጫ በዓለም አቀፍም ሆነ በአህጉር ደረጃ የፕሬስ ነጻነት እያሽቆለቆለ መሆኑን አመልክቷል። ድርጅቱ ዛሬ ረቡዕ ይፋ ባደረገው ዓመታዊ ሪፖርቱ ዓለማችን ለፕሬስ ነጻነት እንደ መቆም ወደ አዲስ የፕሮፓጋንዳ ዘመቻ ገብታለች ብሎ አያሌ መሪዎች በሚዲያው ላይ ወከባ በማብዛት የጋዜጠኞችንም ስቃይ የየዕለት ገጠመኝ አድርገውታል ሲል አውስቷል። የድርጅቱ አመታዊ ዘገባ በግል ፕሬሱ ላይም የሚደርሰውን የተባባሰ ጫና አጋልጧል። በጋዜጠኞች በአጠቃላይ በሚዲያው ላይ ያለውን ጫና ያጋለጠው ይህ ድርጅት የበለጠው አስከፊ ሁኔታ የሚታየው ደግሞ አሜሪካ ውስጥ መሆኑን አመልክቷል። በአስከፊ የሚዲያ አያያዝ ኤርትራ ከዓለም የመጨረሻው አገር መሆኗን የጠቀሰው ይኸው ድርጅት ከሶሪያ፣ ከቻይናና ከሰሜን ኮሪያ ያነሰች እንደሆነችም ጠቅሷል። ዜናው አበቃ። ዜናዎቹን አደመጥን። አሁን የዕለቱ አብይ ርዕስ በአህጉራችን የመሬት መልካም አስተዳደርን ካላረጋገጥን በቀር ሰላም የሰፈነባትና ደህንነቷ የተጠበቀ አፍሪካን እውን ለማድረግ አንችልም ሲሉ የኢትዮጵያ ፕሬዝደንት ዶክተር ሙላቱ ተሾመ ተናግረዋል። የመሬት ባለቤትነት መብትን ለሁሉም ማረጋገጥ ደግሞ ከባድ ተግዳሮት መሆኑን አንድ የዓለም አቀፍ ማኅበር ባለሥልጣን አስታውቀዋል። መለስካቸው አመሃ ተከታዩን ዘገባ ከአዲስ አበባ ልኮልናል።
ፕሬዚዳንት ዶክተር ሙላቱ ተሾመ ዛሬ በተባበሩት መንግስታት ድርጅት የስብሰባ ማዕከል የተጀመረውን አራተኛውን የመንግስታቱ ድርጅት ዓለም አቀፋዊ የገጸ ምድርና ከርሰ ምድር መረጃ አስተዳደር ከፍተኛ መድረክ ስብሰባን በይፋ ሲከፍቱ ባደረጉት ንግግር መረጃው ለእድገትና ለልማት ሥራ ያለውን ድርሻ አሳይተዋል። ይህ ደግሞ ለአፍሪካ በእጅጉ ጠቃሚ እንደሆነ አመልክተዋል። በተለይም የመሬት መልካም አስተዳደር ለ2030 አጀንዳ የሚለው የስብሰባው መሪ ቃል ለአፍሪካ በእጅጉ ተገቢ ነው ብለዋል። ከዚህም በላይ ደግሞ አፍሪካ በ2063 ልትቀዳጃቸው ካቀደቻቸው የልማት ግቦች አኳያ የመሬት መልካም አስተዳደር ያለውን ፋይዳ ወሳኝ እንደሆነ አስምረውበታል።
በአፍሪካ ህብረት በ2063 አጀንዳ አህጉራችን እንድትሆን ከምንመኛቸው ሁኔታዎች መካከል ሁሉን አቀፍ ዘላቂ ልማት ላይ የተመሠረተች የበለጸገች አፍሪካ፣ ሰብአዊ መብቶች የሚከበሩባትና ዴሞክራሲ የሰፈነባት እንዲሁም የፍትሕና የሕግ የበላይነት የተረጋገጠባት የመልካም አስተዳደር ባለቤት የሆነች አፍሪካን ነው። እናም የማታ ማታ በአህጉራችን የመልካም አስተዳደርን ካላረጋገጥን በስተቀር ሰላም ሊሰፍንባትና ደህንነቷ የተጠበቀ አፍሪካን እውን ለማድረግ አንችልም።
የዓለም አቀፉ የገጸ ምድርና ከርሰ ምድር መረጃ ማኅበራት ኅብረት የጋራ ቦርድ አባል ዶክተር ክርስቲያን ሌመን በበኩላቸው ባደረጉት ንግግርም የምድር ሀብት መረጃዎች ምን ያህል ጠቃሚ እንደሆኑ ዘርዝረዋል። በዛሬው የሰው ልጅ ትውልድ ያለው የቴክኖሎጂ እድገት በዚህ ዘርፍ ያስገኘው መረጃም የመሬትን መልካም አስተዳደር ተግባራዊ ለማድረግ በሚያስችል ደረጃ እንደደረሰ ተናግረዋል። የሚቀረው የመንግስታት ፖለቲካዊ ፈቃደኝነትና አቅምን መገንባት እንደሆነም ያስረዳሉ። ይሁንና ዛሬም ተግዳሮቶች እንዳሉ ግልጽ ነው ይላሉ።
የመሬት መረጃ ቁልፍ መረጃ ነው። ይህንም በተግባር ለመዋል ወጪዎችን ያስከትላል። ይሁንና የዚህ አይነት ታህታዊ መዋቅር ማምጣት ደግሞ ወጪው ከበፊቱ የበለጠ ይሆናል። የሕዝብ ቁጥርን መጨመርን ከተመን ስናስገባ የከተማና የገጠር ተቃርኖ ወይም መስተጋብር፣ የአየር ንብረት ለውጥ ሊያስከትለው የሚችለውን ጥፋት ስንገምት የመረጃዎቹ ጠቃሚነት ግልጽ ነው። ለዓለም አቀፋዊ ገጸ ምድርና ከርሰ ምድር መረጃ ማብራት ያለው ፈተና ግልጽ ነው። የመሬት ይዞታ መብትን ለሁሉም ሰው ምንጊዜም በየትም ስፍራ ማረጋገጥ ነው። ትልቁ ፈተና ደግሞ ይህንም መረጃ እዚያ ይዞታ መብቶች ላይ ወቅታዊና ተደራሽ ማድረግ ነው።
በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የስታቲስቲክስ ወይንም የአሃዛዊ መረጃ ማዕከል ዳይሬክተር ኦሊቨር ቺንጋንያ ለጋዜጠኞች በሰጡት ቃለ ምልልስ መረጃ በሚገባ ከተደራጀ በምንም የሥራ ዘርፍ ሊሰጥ የሚችለውን ጥቅም ዘርዘር አድርገው አስረድተዋል።
እንደሚመስለኝ ግልጽ የሆነው ነገር ባለው መሬት ላይ ትክክልና በሚገባ የተደራጀ መረጃ ሲኖር፣ በሚገባ ካርታ የተነሳ መሬት ሲኖር፣ የእያንዳንዱ መሬት ድንበር በትክክል ተለይቶ ሊታወቅ ማን የየትኛው መሬት ባለቤት እንደሆነ ከተረዳን፣ ሰዎች በመሬታቸው ላይ ያላቸው መብት ምን እንደሆነ ሲታወቅ ይመስለኛል ይህ ትልቅ ሀብት ነው። እናም ቀድሜ እንዳልኩት በዚህ መድረክ ላይ ጎልቶ መውጣት ያለበት ይሄኛው ይመስለኛል።
አህጉራት የምድር ገጽታቸውን መረጃ በመሰብሰብና በማደራጀት ረገድ በተለያየ ደረጃ ላይ እንደሚገኙ ይታወቃል። አፍሪካ ከሁሉ በታች ትገኛለች። የአፍሪካ ምድር የካርታ ሽፋን 2.9 በመቶ ብቻ ተሰርቷል። በአንጻሩ የአውሮፓ 86.9 በመቶ፣ የአሜሪካ 54.1 በመቶ፣ እስያ 15.2 በመቶ ሽፋን እንዳላቸው መረጃዎች ያስረዳሉ። ይህ ዛሬ በአዲስ አበባ የተጀመረው አራተኛው የመንግስታቱ ድርጅት ዓለም አቀፋዊ ገጸ ምድርና ከርሰ ምድር መረጃ አስተዳደር ከፍተኛ መድረክ ለሚከተሉት ሁለት ቀናት ይቀጥላል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ አሁን ዜናዎቹ ወደሚተነተኑበት ክፍለ ጊዜ እንሸጋገራለን። ባለፈው ሳምንት ማብቂያ በሜዲትራኒያን ባህር ላይ ጀልባ ተገልብጦ 500 ስደተኞች ሰጥመው ሕይወታቸው መጥፋቱን የተባበሩት መንግስታት ድርጅት አረጋግጧል። ከዚህ አደጋ የተረፉት 41 ስደተኞች በጣሊያን የባህር ኃይል ተረድተው ወደ ግሪክ ተሻግረው ነበር። ይሁንና የአውሮፓ ህብረትና የግሪክ መንግስት በአሁኑ ሰዓት ስደተኞችና ከተለያዩ አገሮች ፈልሶ የመጡ ህዝቦች በመበራከታቸው ወደ የአገሮቻቸው እንዲመለሱ ማዘዣ እየሰጡ ነው። ሶሪያውያንም ቱርክ ወደሚገኝ የስደተኞች ጣቢያ ሲመለሱ ቆይተዋል። ጽዮን ግርማ ከጀልባው አደጋ በሕይወት ተርፈው ግሪክ ከገቡት መካከል የተወሰኑትን በስልክ አነጋግራለች።
የበጋው ወቅት ሲያበቃና በረዶ ሲቀልጥ ለጉዞ የሚነሱት በርካታ ናቸው። የባህር ጉዞ ግን እጅግ አስቸጋሪ ነው። በየዓመቱ ልክ በዚህን ሰዓት አፍሪካውያን ህይወታቸውን በዚህ ባህር ላይ ይሰዋሉ። የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ ዛሬ ባወጣው ሪፖርት ከ12 ቀናት በፊት እንደ አውሮፓውያን አቆጣጠር ሚያዝያ 8 ቀን 2016 ዓ.ም. በሜዲትራኒያን ባህር ላይ ሰጥመው 500 ሰዎች ህይወታቸውን አጥተዋል። የተባበሩት መንግስታት የስደተኞች መርጃ ድርጅት እንዳስታወቀው አደጋው ከደረሰ ከ8 ቀን በኋላ ከመስመጥ የተረፉ 41 ስደተኞች ግሪክ እንዲገቡ ተደርጓል። ከነዚህ ውስጥ 2 ሴትና 1 ህጻን ልጅ ጨምሮ 23 ሶማሊያውያን፣ 11 ኢትዮጵያውያን፣ 6 ግብጻውያንና 1 ሱዳናዊ ተርፈዋል። ግሪክ ውስጥ ካሌሜታ በተባለ ቦታ ከሚገኙት 11 ኢትዮጵያውያን መካከል 3ቱን አነጋግሬያቸው ነበር። ሙአስ መሐመድ ከግብጽ የተነሳ ነው። መርከቡ ሲሰምጥ የ2 ወር ሴት ልጁና ባለቤቱን አጥቷል።
እኛ መጀመሪያ ከኢጅፕት ነው የወጣ ነው። 100 ምናምን ሰው እንሆናለን። ከኛ በፊት ብዙ ሰው አለ። ከኛ በፊት 1 ሳምንት መርከብ ላይ እነሱ 6 ቀን ነው ከኛ በፊት በኋላ ያሉት ሰዎች ማለት ነው። ወደ 300 ምናምን ሰዎች ይሆናሉ። እኛ ከዛ 200 ምናምን ሰው እንሆናለን። መጀመሪያ የሆነች ትንሽ ጀልባ አለች። በዛ ተሳፍረን 20 ሰው ነው የምትይዛች ጀልባ። ከዚያ ወደ ትልቅ ነው ወደዛ እየተሳፈር ነበር። ከዛ እኛ በ20 ሰው ተያይዘን ወደዛ ወጣን። ወደ ትልቁ ቦት ማለት ነው። ትልቅ መርከብ ሳይሆን ትንሽ መርከብ ነው። 15 ሜትር ነው መርከቡ። ሜትሩ 15 ነው። ከዛ እሱ ላይ ወጣን። 200 ምናምን ሰው እንሆናለን። እዛ ውስጥ ምስቴ እና ልጅ አለኝ። ከዛ ውስጥ እና የምስቴ ወንድም አለ እና እየሄድን እያለን ከዛ ሌላ ተለቅ የምለው መርከብ ማለት ነው ወደሱ አሳፈሩን። ከዛ በዛ ነው ጣሊያን የምትሄዱት ብሎ ወደ 500 ምናምን እንሆናለን ወደዛ አሳፈሩን። ከዛ በኋላ ከትንሽ ጊዜ በኋላ ሁሉም ሰው ሲወጣ ወደዛ መርከብ እኛ ደግሞ 31 ሰው እንሆናለን። ከዛ ሌሎች እዛ ላይ ሲወጡ 31 ሰው ቀረ። ከዛ መርከቡ እዛ እየተሳፈሩ እያሉ ተገለበጠ። እኔም እዛ ውስጥ ነበርኩ በዛን ጊዜ ሲገለበጥ። ከዛ እኔ መዋኘት ስላለው ወጣ ወደ ሌላኛው መርከብ ነው። ያኛው ሲገለበጥ እኔ በአይኔ አይቻለሁ እና ልጄም ምስቴም እዛ ውስጥ ነው። ከዛ እኔ እሷን ማውጣትም አልቻልኩም። ምክንያቱም ከሌሊት 1 ሰዓት ነው፣ በጣም ጨለማ አለ። ከዛ እኔ ተዋኝቼ ወደ ሌላኛው መርከብ ላይ ወጣ።
ከካይሮና ከአሌክሳንደሪያ ሲነሱ በአራት የተለያዩ አነስተኛ ጀልባዎች ነበር። ጥቂት እንደ ተጓዙም ወደ 240 የሚጠጉትን ወደ አንድ አነስተኛ መርከብ ላይ አሳፈሯቸው። ከ2 ቀን ጉዞ በኋላ ደግሞ ሌላ መርከብ ጋር ደረሱ። እንደ ተነገራቸው ይቺ መርከብ ከሊቢያ የተሳፈሩ ሰዎችን ጨምራ ወደ 300 የሚጠጉ ተሳፋሪዎችን ይዛለች። ከእነርሱ 6 ቀን ቀድማ እንደተነሳችም ተነግሯቸዋል። እነርሱ ከተሳፈሩበት ከፍ ወዳለው የእንጨት መርከብ ላይ ያሳፍሯቸው ጀመር። ሰዓቱ በኢትዮጵያ አቆጣጠር ከሌሊቱ 7 ሰዓት ነበር። በርካቶቹ ወደዚች መርከብ ከተሳፈሩ በኋላ ጥቂት ሰዎች ሲቀሩ መርከቧ አጋደለችና ተገለበጠች። ከዚያም ሰጠመች። ሰዎቹም ወደ ውሃ ውስጥ መውረድ ጀመሩ። በዚህ ጨለማ መርከቡ ሲገለበጥ የሙሃዝ የሁለት ወር ህፃን ልጅና ባለቤቱ አብረው ሰጠሙ። እርሱ ዋኝቶ ወዳልተገለበጠውና ሊያደርሳቸው ወደ መጣው አነስተኛ መርከብ ላይ ተንጠላጥሎ ወጣ።
ያኛው ሲገለበጥ እኔ በአይኔ አይቻለሁ እና ልጄም ምስቴም እዛ ውስጥ ነው። ከዛ እኔ እሷን ማውጣትም አልቻልኩም፣ ምክንያቱም ከሌሊት 1 ሰዓት ነው፣ በጣም ጨለማ አለ። ከዛ እኔም ተዋኝቼ ወደ ሌላኛው መርከብ ላይ ወጣ። ሁሉም ሰው ሞት፣ በቃ ማንም ሰው አልቀረም። እዛ ላይ ያሉት 10 ሰው ብቻ ነው የወጣ እና እኛ 10 ስንወጣ ሌሎች ደግሞ ሊወጡ ወደ እኛ እየመጡ ነው። ከዛ ሹፌሮቹ ሞቶር አነሱ እና ሄዱ። ጥሎት ማለት ነው። እያያ ጨለማ ነው፣ በቃ እያየን እኔ የሚያውቀው ልጆች 3 ሰው ምናምን ይሆናሉ እዛ ላይ የቀሩ ውሃ ላይ ያሉ።
እንደ ሙሀዝና ሌሎቹ የተረፉት ወጣቶች ገለጻ በሁለቱ መርከቦች ላይ 540 ሰው ተሳፍሮ ነበር። ይህን ደግሞ ከአሳፋሪዎቻቸው ሰምተዋል። ኢብሳ አብዱ ሰላም ይባላል። 30 ሆነው ነበር ከድሬዳዋ የተነሱት። በርካታ መከራ አልፈው እዚህ ጀልባ ወይም አነስተኛ መርከብ ላይ የተሳፈሩት። በነገራችን ላይ አንዳንዶቹ የተሳፈሩበትን መርከብ፣ አንዳንዶቹ ደግሞ ተለቅ ያለ ጀልባ እያሉ ይጠሩታል። ጀልባው ሲገለበጥ ኢብሳ እህቱን፣ የእህቱን የሁለት ወር ልጅና 28 ጓደኞቹን አጥቷል። አሁን ግሪክ ይገኛል። በወቅቱ የነበረውን ሁኔታ እንዲህ ያስታውሳል።
በቃ መንከቡ ላይ 4 ቀኑን ሙሉ እየተጓዝን ነበረ። ከዛ በኋላ ማታ 1 ሰዓት ላይ ትልቁ መርከብ መሀል ላይ ቆሙ ነው ጠብቁን። ታውቃለህ፣ ትልቅም አይባልም ከኛ ግን እኛ ያለንበት በጣም ይሻላል። እና ወደ 300 ምናምን ሰው ይዞ ቆሟል። እና እህቶችም ወንድምም አለ አማቴም ደሞ አለ። እህቱ ትንሽ ልጅ አላት የሁለት ወር። በቃ እኛ አንድ ላይ ፋሚሊ ሆነን ቁጭ ብለናል። ከዛ በኋላ ከዚህ ወደዛ አይነት ሲባል በኋላ መርከቡ ተጠጋግተዋል። ታውቃለች ሁለቱንም ማለት ተሻገሩ እየተማለች ሰው እየተሻገረ ነው። በቃ ሰው እየተሻገረ ልቤ እኔ ፈርሰዋል። ታውቃለች ቀስ ብዬ እሳፈራለሁ ብዬ ቆምናለሁ። ደግሞ አልችልም ነበረ። ፈጣሪ ነው ያተረፈኝ። ወላሂ ነገሮች ደግሞ ይከብደኛል።
ከዛ ምን ሆነ?
ባላንሱ አልተሳከረም አለ። ሰው ዝም ብሎ ይሻገራል። ታውቃለች ባላንሱ አልቆመም። ቀኝ ግራ እያለ መርከቡ ትልቁ ከኛ የሚሻለው ማለት ነው። ሰው እየተሻገረ ሰው እየተሻገረ እዚህ ላይ እኛ 31 ስንቀር በኋላ መርከቡ እንደዚህ ማለት ጀመረው። ቀኝ ወደ ግራ ባላንሱ አልተጠበቀም። ከዛ በኋላ በአንድ በኩል ሁሉም ሰው ጫን ተብሏል። ታውቃለች ከዛ በኋላ እኛ መርከቡ ላይ ያለነው ወደዚህ ስንወጣ በኋላ መርከቡ ውሃ ውስጥ ገባ። በቃ ጭንቅላቴን ይዤ በቃ ምን ማድረግ ይቻላል።
ገመችስ ሁሴን ሌላው በህይወት የተረፈ ወጣት ነው። በዚህ ጀልባ ላይ ከእናቴና ከሁለት ወንድሞቼ ጋር ነበር የተሳፈርኩት ይላል።
ከቤተሰቦቼ እናቴ ሞታለች፣ ሁለት ወንድሞች አሉኝ። አንዱ ወንድሜ ነው፣ አንዱ ደግሞ ያጎቴ ልጅ ነው። ሶስቱም ሞተዋል፣ እኔ ብቻ ተረፍኩኝ አልሐምዱሊላህ።
አሁን ሁሉም ግሪክ ይገኛሉ። የአንድ ወር የመንቀሳቀሻ ሰነድ ተሰጥቷቸዋል። እሱ ካበቃ በኋላ ወደ ኢትዮጵያን መልሳችኋለን ብለዋቸዋል።
እኛ አሁን ግሪክ ነው ያለን። ሶማሌ 23 አንድ ሱዳን ያለ 6 ኢጅፕት አሉ፣ 11 ኢትዮጵያ ነው። ታስረን አሻራ ምናምን ከኛ ላይ ወስዶ ለአንድ ወር እናንተ ኢትዮጵያ ናችሁ ብሎ ለአንድ ወር ፍሪደም ሰጡን። ከዚህ ውስጥ መውጣት ትችላላችሁ። ይሄ ፍሪደም ካለቀ ይቺ አንድ ወር ካለቀ ወደ ሀገራችሁ ትመለሳችሁ አሉን። እኛ ግን መመለስ አንፈልግም፣ ምክንያቱም የራሳችን ኬዝ አለን። ወደ ፋሚሊ ያለን ቦታ መሄድ እንፈልጋለን። እርዱን ብለን ጠየቅን። እናንተም እስቲ ከቻላችሁ
ከዚህ ሁሉ በኋላ እንደገና ወደ ኢትዮጵያ መመለስ አንፈልግም፣ የሚረዳን እንፈልጋለን ይላሉ። የቻላችሁ ሁሉ እርዱን፣ ችግር ላይ ነን፣ ምንም ገንዘብ የለንም፣ ትንሽ የምንበላው ነገር ሰጥተውናል። ከዚህ ቀጥሎ ምን እንደምንሆን አናውቅም ብለውኛል።
አድማጮች፣ አሁንም በሺዎች የሚቆጠሩ ሌሎች በዚሁ ባህር ለመሻገር ተራ እየጠበቁ ነው። ጽዮን ግርማ ግብጽ የሚገኝ አንድ ስደተኛም አነጋግራለች።
ወጣት ቢራ ገመዲ በግብጽ ካይሮ ውስጥ ይገኛል። በእርሱ ግምት እርሱን ጨምሮ ቁጥራቸው ወደ 10,000 የሚደርሱ ስደተኞች ከግብጽ የሚወጡበትን መንገድ እየፈለጉ ነው። አሁን ግብጽ ለስደተኞች የምትመች ከተማ አይደለችም። እንደ ቢራ ገለጻ ቢራ ካይሮ እንዴት ደረሰ? የተነሳው ከኢትዮጵያ ነበር። ከዛም ካርቱም ገባ።
ካርቱም ተነስቼ እስከ አድበራ ትባል የሱዳን ከተማ በባቡር ነበር የመጣሁኝ። አድበራ ላይ ደግሞ ተያዝኩኝና ታሰርኩ ለሁለት ቀን እዛ እስር ቤት ማለት ነው። ከሁለት ቀን በኋላ ፖሊሶች ይዞኝ እኔን ወደ ሱዳን ካርቱም ልመልሱኝ ስሉ እዛው መናኸሪያ ውስጥ ነው እኔ ያመለጥኩኝ። ግን ሌሎቹ ጓደኞቼ እዛ ሱዳን ተመልሶ ቪዛ የነበራቸው አሉ። ግማሾቹ እዛ ቀሩ፣ ግማሾቹ ደግሞ ወደ ሀገር ቤት ተመለሱ። እኔ ደግሞ ከአድበራ ተነስቼ በእነዚህ ፒክአፕ መኪኖች አሉ ከላይ የሚጭኑት ማለት ነው፣ በእነሱ ወደ 14 ቀን ነው የቆየሁኝ በረሃ ውስጥ ማለት ነው። የመጀመሪያ ቀን ተነሳንና ከአድበራ ሄድን። ከዛ ሰሃራ በረሃ ውስጥ ትንሽ እንደሄድን የስምንት ሰዓት ጉዞ እንዳደረግን ሰሃራ በረሃ ውስጥ ተኛን። ከዛ ሁለተኛ ቀንም ተነሳንና ሄድን፣ አሁንም በረሃ ውስጥ አደርን። ሶስተኛ ቀንም እንደዛው፣ አራተኛ ቀንም እንደዛው፣ አምስተኛ ቀንም በረሃ ውስጥ አደርንና ስድስተኛው ቀን እዚህ 25 የሆነ ስብሰባ አለ ተብሎ አስዋን የምትባል ከተማ መግቢያ ላይ ነው፣ ቦርደር ላይ ያለች ከተማ ላይ አሁን ሰላማዊ ሰልፍ ስላለ ሴኩሪቲው ጠንከር ስላለ እዚህ ቆዩ ተብለን አስዋን መግቢያ ላይ ለአራት ቀን አደርን።
አሸጋጋሪዎቻቸው ወይም ህገወጥ ደላሎቹ አስዋን ከደረሱ በኋላ መጋዘን ውስጥ አስገቧቸው። የሚጠበቅባቸውን ገንዘብ እስኪከፍሉም እዛው ለአራት ቀን ቆዩ። በዚህ ቆይታቸው ለሶስተኛ ወገን ያስያዙት ገንዘብ እንዲከፈል በስልክ ካደረጉ በኋላ ሌላ ጉዞ ጀመሩ።
ከዛ ከአስዋን እዚህ ድረስ ደግሞ ይሄ አሳ የሚጭን መኪና አለ፣ ከላይ ሳጥን ይደረግና እኛን ደግሞ ከስር ሸራ ስር አፍሎን ነው ወደ 1000 ኪሎ ሜትር ድረስ የመጣ ነው።
በዚህ ጉዟቸው በርካታ ሰው አቅም አንሶት ሲሞት ቢራ ባይኑ ተመልክቷል።
አሁን እዚህ በረሃ ውስጥ በጣም ብዙ ሰው ይሞታል፣ አቅም የሌላቸው እርጉዞች፣ እናቶች፣ ህጻናቶች። ይህንን ነገር ሰርቫይቭ ማድረግ የማይችል ሰው ሁሉ ይሞታል እዚህ ሳራ ውስጥ ማለት ነው። አንዳንድ ሰዎች አሁን መኪና መንገድ ላይ ተበላሽቶባቸው የትም መሄድ ስለማይችሉ እዛ በራ ውስጥ ያለቁ 8 ልጆችን እኔ ራሴ አውቃቸዋለሁ። ሌላ ደግሞ ቦርደር ላይ እነዚህ መኪናዎች ያመልጣሉ። ሲያመልጡ ደግሞ የሀገር ቦርደር የሚጠብቁ ሰዎች ምን እንደሆኑ ስለማይታወቁ ጥይት እየተኮሰባቸው የሞቱ ሰዎች ወደ 12 ሰዎች የዛሬ አመት የሞቱ ሰዎች አሉ፣ እንደዚህ ጥይት እየተተኮሰባቸው ማለት ነው።
ቢራ አሁን ካይሮ ነው ያለው። አብዛኞቹ አብረውት ያሉት ተሰዳጆች በኦሮሚያ ከተነሳው ተቃውሞ ጋር በተያያዘ በቅርቡ የተሰደዱ እንደሆነ ይናገራል። ግን ደግሞ በተለያየ ምክንያት የተሰደዱና ለረጅም ጊዜ ካይሮ ውስጥ የተቀመጡም አሉ ይላል።
እዚህ መጥቶ ስራ የለም። አሁን ብዙ ሰው የተቸገረው እዚህ መጥቶ የምኖርበት ሰርቫይቭ ማድረግ አይችልም። እዚህ ከተማ ላይ ካይሮ ላይ የወንድ ስራ የለም። ሴቶችም ብዙ ሰው ስለበዛ ስራ የማግኘት ቻንሳቸው ሬር ነው። ዩኤንም ደግሞ የእኛን ኬዝ በምንም እያየ አይደለም። ብዙ የብዙ ሰው ኬዝ ፌል ሪጀክት እየተደረገ ነው። ይሄ ነገር በቃ ሰዎችን ተስፋ አስቆርጠው
ለዚህ ጉዞ ከኢትዮጵያ እስከ ሱዳን የእግር ጉዞን ጨምሮ በተለያየ መንገድ ከተጓዙ በኋላ ካርቱም ደርሰው ካይሮ ለመግባት $700 ከፍለዋል። ከካይሮ በኋላ ደግሞ
ከካይሮ ወደ ጣሊያን ነው የሚሄደው። $2,000 to $2,500 ነው የሚከፈለው።
ይህ ጉዞ በአውሮፓውያኑ የቅዝቃዜ ወራት ተዘግቶ ይቆያል። ባህሩ በረዶ ስለሚሆን እንቅስቃሴ አይኖርም። አሁን የፀሐይ መውጫ ጊዜ በመሆኑ መንገዱ ለጉዞ ተከፍቷል። ተሰዳጆቹም ገንዘብ ከፍለው ይህን ባህር ለማቋረጥ ተራ እየጠበቁ ነው።
በረሃው ቀዝቃዛ ወይ በረዶ ሲሆን ይዘጋል። አሁን ደግሞ አየሩ ሞቃታማ ስለሆነ ከዚህ ጊዜ ጀምሮ በቃ ይቀጥላል ጉዞ ማለት ነው።
ሌላ ምንም ምርጫ ጠፋ ይላል ቢራ። እኔ በስልክ አግኝቼ ሳዋራው ለቅሶ ቤት ነበር። ከቀናት በፊት ሜዲተራንያን ባህር ላይ በሰመጠው ጀልባ ውስጥ ወንድሙን ያጣው ጓደኛው ነሲቡ ቤት ለቅሶ እየደረሰ እየወጣ ነበርና ያወራኝ። አሁን ወዴት እየሄድክ ነው አልኩት።
አሁን ደግሞ 9 ልጆች ያለቁት የሆነ ቤት አለ እዛ፣ አሁን ወደዛ እየሄድኩ ነው።
ቢራ ገመዲ አማራጭ ሲጠፋ ከተረፍኩ ልትረፍ ከሞትኩም ልሙት በሚል ውሳኔ ተሰዳጆቹ ጀልባውን ይሳፈራሉ አለኝ። ከኢትዮጵያ ካርቱም፣ ከካርቱም አስቸጋሪውን በረሃ አቋርጠው ግብጽ፣ ካይሮና አሌክሳንድሪያ፣ ከዚያም በባህር አቋርጠው ጣሊያን ለመግባት ይጣጣራሉ።
አሁን ከዚህ ከአሁን ከሰመጡት በላይ ቁጥር የሚሆኑ ሰዎች ዛሬ፣ ትላንት፣ ከትላንት ወዲያ ለመውጣት የተዘጋጁ ብዙ ልጆች እኔ ራሴ የማውቃቸው ብዙ ሰዎች አሉ። ኢቨን ትላንት ለመውጣት ሁሉም ብር ከፍሎ የተዘጋጁት እነዛ ሰዎች የት እንደደረሱ ስላልታወቀ ብቻ እዚህ የቆዩ ሰዎች አሉ፣ አሁን ሁለተኛ ዙር ላይ ለመሄድ ማለት ነው።
ይህ ሁኔታ እስኪመቻችላቸው በርካቶች እየጠበቁ ነው።
የመጨረሻው ርዕስ ላይ ደርሰናል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከንጉሥ ሳልማን ጋር ለመነጋገርና ነገ ሐሙስ ሪያድ በሚደረገው 6 ሀገራትን ባቀፈ የፋርስ ባሕረ ሰላጤ አገሮች የትብብር ካውንስል ጉባኤ ላይ ለመገኘት ሳውዲ አረቢያ ገብተዋል። ባለፈው ዓመት ከኢራን ጋር ዓለም አቀፍ የኑክሌር ስምምነት ከተደረገ ወዲህ የዩናይትድ ስቴትስና የፋርስ ባሕረ ሰላጤ ሀገሮች ግንኙነት ውጥረት ሰፍኖበታል። የአሜሪካ ድምፅ ራዲዮ ዘጋቢ ቪክተር ቤቴ ያጠናቀረውን ዘገባ አዳነች ፍሳዬ ታቀርበዋለች።
ዩናይትድ ስቴትስ እና ሳውዲ አረቢያ የሶሪያው ፕሬዚደንት ባሻር አልአሳድ ፖለቲካዊ እድልን በሚመለከትም ልዩነት አላቸው። እንደ አውሮፓ አቆጣጠር መስከረም 11 በ2001 ዓ.ም በዩናይትድ ስቴትስ በተፈጸመው የአሸባሪዎች ጥቃት ሰለባ የሆኑት ቤተሰቦች በሳውዲ አረቢያ ላይ ክስ እንዲመሰርቱ የዩናይትድ ስቴትስ ሕግ በመፍቀዱም ሳውዲ አረቢያ ስጋት አላት። የዋይት ሀውስ ቃል አቀባይ ጆሽ ኤርነስት ግን የዩናይትድ ስቴትስ እና የሳውዲ አረቢያ ግንኙነት ከኢራን ጋር በተደረገው የኒውክሌር ስምምነት ምክንያት ሻክሯል የሚለውን አባባል እንደማይቀበሉ ትላንት ማክሰኞ ጠቁመዋል።
The national security position of Saudi Arabia is strengthened if they know that one of their
በአካባቢው ካሉት ዋና ዋና ተቀናቃኞቿ ሀገሮች አንዷ ኒውክሌር መሳሪያ ልትሰራ የማትችልበት ሁኔታ የሚረጋገጥ መሆኑን ሲያውቁ የሳውዲ አረቢያ ብሔራዊ ጸጥታም ይረጋገጣል ማለት ነው። ይህም ለሳውዲ አረቢያ ጥሩ ነገር ነው፣ ምክንያቱም የጸጥታ ሁኔታቸውን ያጠናክራል። ዩናይትድ ስቴትስ ኢራን የኒውክሌር መሳሪያ ባለቤት እንዳትሆን የተደረገውን ዲፕሎማሲያዊ ጥረት ባትመራ ኖሮ እንዲህ አይነት ሁኔታ ባልተፈጠረ ነበር።
በዛም ላይ ዋሽንግተንና የፋርስ ባህር ሰላጤ አገሮች በጽንፈኞቹ ላይ በሚካሄደው ውጊያ በወታደራዊ እርምጃና በረድኤት ተግባር እየተባበሩ ነው። ሰዎችን በኢንተርኔት ለመመልመል የሚያደርጉትን ጥረት በመቋቋምና እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን የገንዘባዊ ተቋማት ተደራሽነት እንዳይኖረው በማድረግ ረገድም እየተባበሩ ነው ብለዋል የዋይት ሀውሱ ቃል አቀባይ። ፕሬዚደንት ኦባማ እንደ አውሮፓ አቆጣጠር በ2009 ዓ.ም ስልጣን ከያዙበት ጊዜ አንስቶ የፋርስ ባህረ ሰላጤን ሲጎበኙ ለአራተኛ ጊዜ ነው። ዋሽንግተን ዲሲ በሚገኘው ዊልሰን ማዕከል የመካከለኛው ምስራቅ ጉዳይ ጠቢብ የሆኑት ዴቪድ ኦቶዌ የፕሬዚዳንት ኦባማ ጉብኝት ዩናይትድ ስቴትስ ከሀገሮቹ ጋር ያላት ግንኙነት ዘላቂ መሆኑን ለአረብ አጋር አገሮች ለማረጋገጥ እንደሆነ አስገንዝበዋል። ፕሬዚደንት ኦባማ ወደ ጀርመንም ጎራ ይላሉ። ምናልባትም የመጨረሻው ኦፊሴላዊ ጉብኝታቸው ሊሆን ይችላል። ከጀርመኗ ቻንስለር አንጌላ መርከል ጋር ይነጋገራሉ። ብሪታንያ በአውሮፓ ህብረት አባልነት ለመቆየት ወይም ላለመቆየት በመጪው ሰኔ ወር ህዝበ ውሳኔ ከማካሄዷ በፊት ብሪታንያ በአባልነት እንድትቀጥል ፕሬዚደንት ኦባማ ጥሪ እንዲያቀርቡ ይጠበቃል።
ዝግጅታችን ይቀጥላል። የተከበራችሁ አድማጮች፣ አሁን የስቱዲዮ ሰዓታችን በኢትዮጵያ ከምሽቱ 3:32 መሆኑን ነው የሚያመለክተው። ዋና ዋና ዜናዎቹን ከአሉላ እንስማ።
በዩናይት ስቴትሱ ፕሬዚዳንታዊ ቅድመ ምርጫ በትላንቱ የኒውዮርክ ክፍለ ግዛት ምርጫዎች ዲሞክራቷ ሂላሪ ክሊንተንና ሪፐብሊካኑ ዶናልድ ትራምፕ የየፓርቲያቸው ዕጩ ሆኖ ለመቅረብ ጥርጊያውን ያመቻቸ በተባለ ወሳኝ ድል ተቀናቃኞቻቸውን በከፍተኛ ብልጫ አሸነፉ። ሁለቱም አሁን አሸናፊነቱን ያጠናክሩላቸዋል በተባሉት የፊታችን ማክሰኞ በአምስት ግዛቶች ወደሚካሄዱ ምርጫዎች ፊታቸውን አዙረዋል። የደቡብ ሱዳን ባለሥልጣናት ከጋምቤላ ክልል ታፍነው የተወሰዱ ሕፃናት በአስቸኳይ እንዲመለሱ እንዲያደርጉ የአውሮፓ ኅብረት ጥሪ ያቀረበ፣ ከ200 በላይ ንጹሐን ዜጎች ከደቡብ ሱዳን በመጡ የሙርሌ ጎሳ ታጣቂዎች የተገደሉበትን ሁኔታ ማነጋገሩን ቀጥሏል። በዚሁ የተያያዘ የደቡብ ሱዳን አማጽያን መሪ ሪክ ማሻየር ትናንት ማክሰኞ ወደ ጁባ ይገባሉ ተብሎ ሲጠበቅ መቅረታቸው የአገሪቱን የሰላምና ስምምነት አደጋ ላይ ጥሏል ሲሉ የዓለም አቀፍ ሸምጋዮች አስታውቀዋል። የተባበሩት መንግስታት የሕፃናት መርጃ ድርጅት የኢትዮጵያውያኑን ሕፃናት መጠለብ በማውገዝ መግለጫ አውጥተዋል። አድማጮች፣ ርዕሰ ወሬዎቹ እነኙ ነበሩ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። አሁን አሜሪካና ህዝቧ። ዩናይትድ ስቴትስ ውስጥ ያሉት ብዙዎቹ የጎዳና ተዳዳሪ መጠለያ ቤቶች ያላቸው ማረፊያ ሙሉ ነው። የተቀሩትም በጥቂት ጊዜ ውስጥ ይሞላሉ ተብሏል። ስለሆነም ችግሩ ይብሱን ተወሳስቧል። የዛሬ የአሜሪካና ህዝቧ ክፍለ ጊዜ የሚያተኩርበት ነው። ጁንሶ ከዋሽንግተን ያጠናቀረችውን ዘገባ ቆንጅታዬ ለምሽቱ አሜሪካና ህዝቧ ክፍለ ጊዜ ይዛለች።
ፕሬዚደንት ባራክ ኦባማ ለቀጣዩ 2017 ዓመተ ምህረት ባወጡት በጀት በሚቀጥሉት 10 ዓመታት ቤተሰቦች ላይ ለሚደርስ ጎዳና ተዳዳሪነት መከላከያና መዋጋያ የሚውል 11 ቢሊዮን ዶላር እንዲመደብ ሐሳብ አቅርበዋል። ግሬጎሪ ታሊ መናፈሻ ውስጥ አውሮፕላን ጣቢያ ውስጥ ድልድይም ስር ሲያድሩ ኖረዋል። የ50 ዓመቱ ግሬጎሪ በደጃዳሪነት ኑሮ ከ10 ዓመታት በላይ እንዳሳለፉ ይናገራሉ።
ጎዳና ተዳዳሪነት ከባድ ነው። እያንዳንዷን ቀን የምታሳልፈው የሚበላው ነገር የት ላገኝ ብለህ በመዋተት ነው። የፌርፋክስ ወረዳው የኬኔዲ መጠለያ ባይደርስልኝ ኖሮ እስካሁን ምን ልሆን እችል እንደነበር አላውቅም። ልሞትም እችል ነበር እኮ።
የኬኔዲ መጠለያ ኒው ሆፕ ሃውሲንግ አዲስ ተስፋ መኖሪያ የተባለው አካል ከሚያካሂዳቸው መጠለያዎች አንዱ ነው። በዋሽንግተን አካባቢ ያሉ ጎዳና ተዳዳሪ ቤተሰቦችንና ግለሰቦችን መጠለያ በመስጠት ይረዳል። ፓም ሚችል የዚህ በጎ አድራጊ ድርጅት ዋና ስራ አስኪያጅ ናቸው።
እንደ አውሮፓውያን አቆጣጠር በ1985 ዓ ም ወደ አፍሪካ ተጉዤ ነበር። እጅግ የበዛ ድህነት አየው። በዚያው መጠን ትልቅ ተስፋም እንዳለ አስተዋልኩ። ከዚያ በቃ እንዴ እኔ አሜሪካ ውስጥ ያለኝ የባለ መካከለኛ ገቢ ኑሮ ምን ያደርግልኛል? ይልቁንስ ለሰዎች ተስፋ የሚሰጥ ስራ ብሰራ አይሻልም ከሚል ውሳኔ ላይ ደረስኩ። ምን እንደማደርግ ብዙ አልቸገረኝም። የጎዳና ተዳዳሪነትን ችግር በቅርብ የማየው ስለነበር በሱ ላይ አተኩሬ መስራት ጀመርኩ።
ታዲያ ፓም ሚችል ከ25 ዓመታት በፊት በአዲስ ተስፋ ኒው ሆፕ መስራት በጀመሩበት ጊዜ ሶስቱ መጠለያዎች የነበሯቸው 80 ገደማ አልጋዎች ብቻ ነበሩ። በአሁኑ ወቅት 350 አልጋዎች ያሏቸው ሲሆን በየአመቱ 1500 ጎዳና ተዳዳሪዎችን ያገለግላል። ስራ አስኪያጇ ፓም ሚችል ኒው ሆፕ የሚሰጠው የዕለት ማደሪያ ብቻ የነበረውን አገልግሎት አስፋፍተውታል።
ስለ ጎዳና ተዳዳሪነት ማህበረሰቦችን ማንቃት፣ ችግሩን መከላከል በመሳሰሉ ጉዳዮች ላይ እንሰራለን። ቋሚም ጊዜያዊ መጠለያ እንሰጣለን። ሰዎቹ ከጎዳና ተዳዳሪነት ህይወት እንዲላቀቁ የሚረዱ የተለያዩ የትምህርት ፕሮግራሞችን እናካሂዳለን።
ባለፈው የአውሮፓውያን 2015 ዓመተ ምህረት በወጡ መረጃዎች መሰረት አሜሪካ ውስጥ በየዕለቱ በጎዳና ተዳዳሪነት የሚያድረው ሰው ቁጥር ከግማሽ ሚሊዮን ይበልጣል። ሰዎች ለጎዳና ኑሮ የሚጋለጡበት አንዱ ዋና ምክንያት የቤት ኪራይ ውድነት ሊሆን እንደሚችል ቢታወቅም ፓም ሚችል ሲናገሩ ግን ኒው ሆፕ እነዚህ ሰዎች ህይወታቸውን ለመቀየር የሚያስችላቸውን ክህሎት እንዲያገኙ ስልጠና እንደሚሰጥ አስታውቀዋል። ፓም ሚችል
ከድህነት ማላቀቂያ መርሃ ግብራችን ትኩረት በገንዘብ እርዳታ ላይ የተወሰነ አይደለም። አንድ ሰው ችግሩ መንፈሳዊ፣ የወገን የዘመድ ናፍቆት ወይም የትምህርት እጦት ሊሆን ይችላል። ስለዚህ የእኛ መርሃ ግብር ለጎዳና ተዳዳሪነት ያበቃውን ችግር በመረዳት ከችግሩ የሚላቀቅበትን መንገድ መፈለግ ላይ የሚያተኩር ነው።
በዚህ መርሃ ግብር በመጠለያው የሚኖሩ ሰዎች በራስ ስለመተማመን፣ ስለ ስራ ክብር ትምህርት ይሰጣቸዋል። የኑሮ እቅድ ማውጣት እንዲችሉም ስልጠና ያገኛሉ። ሌዊስ ዌብስተር የዚህ መርሃ ግብር ተጠቃሚ የሆኑ የቀድሞ የጎዳና ተዳዳሪ ናቸው።
ሕይወቴን ለመቀየር አሁንም እድል እንዳለኝ እንደምችል ተምሬያለሁ። የሚያስፈልገው ጠንከር ብሎ እርምጃውን መውሰድ ብቻ ነው። ማለቴ አንድ ሰው ራሱን ማሻሻል ከፈለገ የተሻለ ነገር ማድረግ አለበት። እኔም አሁን ያለኝ አስተሳሰብ ያ ነው።
በአንድ ወቅት እስር ቤት የነበሩት ሉዊ ዌብስተር በአንድ ወር ጊዜ ውስጥ ከመጠለያ ወጥተው የራሳቸውን ቤት ይዘው እንደሚኖሩና አምራች የማህበረሰብ አባል እንደሚሆኑ ይተማመናሉ።
ወደ ቀጣይ ዝግጅት እናልፋለን። አድማጮቻችን፣ በዩናይትድ ስቴትስ የተወካዮች ምክር ቤት ውስጥ የኦሮሚያን የወቅቱን ሁኔታ አስመልክቶ ትናንት ማብራሪያዎች በተሰሙበት ወቅት የተናገሩ የአሜሪካ ኮንግሬስ አባላት ከኢትዮጵያ አምባሳደር ጋር ሰሞኑን እንደሚነጋገሩም አስታውቀዋል። አደባባይ የወጡት ሰልፈኞች በሺዎች የሚቆጠሩ መሆናቸውንም አዘጋጆቹ አስታውቀዋል። ሰለሞን አባተ ዝርዝሩን ይዟል።
የትናንቱ ሥነ ሥርዓት በተለያዩ ዝግጅቶች የተከናወነ ነበር። ለመገናኛ ብዙሃን በተዘጋጀ ስብሰባ ላይ የወቅቱን የኦሮሚያን ሁኔታ የሚመለከቱ ማብራሪያዎች ቀደም ሲል ተሰጥተዋል። በዚህ ማብራሪያ ወቅት ላለፉት 40 ዓመታት ኢትዮጵያ እንደነበሩና ኢትዮጵያንም አጥርተው እንደሚያውቁ የተናገሩት የማኅበረሰብና የሰብዕና ጥናት ባለሙያ ቦኒ ሆኮምብ በኢትዮጵያ ግዙፉና አብላጫ የሆነው የኦሮሞ ማኅበረሰብ እንደ ህዳጣን ሆኖ ሲኖርና ሲያዝ አይቻለሁ ብለዋል። ኦሮሚያ ትልቋ የኢትዮጵያ የሀብት ምንጭ እንደሆነችም ሆኮምብ አመልክተዋል። የአሁኑ ተቃውሞ የተነሳውም ሰው ከይዞታው ለመፈናቀል ፈቃደኛ ባለመሆኑ እንደሆነ ተናግረዋል።
ዛሬ ተነስቶ ተቃውሞውን እየገለጸ ያለው በዚሁ መንግስት የስልጣን ዘመን ውስጥ ተወልዶ ያደገ ወጣት ነው። ይህ ደግሞ ከመሬታችን አንነጠልም ብለው ተቃውሟቸውን ለመግለጽ ያነሱት ሰላማዊ ተቃውሞ ነው።
በዚሁ በተወካዮች ምክር ቤቱ ቢሮዎች ሬበርን ህንፃ ውስጥ በታምላንቶስ የሰብአዊ መብቶች ኮሚሽን በተካሄደው ስነ ስርዓት ላይ ቀደም ሲል የተናገሩት የህዝብ እንደራሴ ቤቲ ማኮሎም ኢትዮጵያ ውስጥ ኦሮሚያ ክልል ውስጥ እየተካሄደ ነው ባሉት የሰብአዊ መብቶች ረገጣ ላይ ያላቸውን ስጋት ገልጸዋል።
ይህ በላንቶስ የሰብአዊ መብቶች ኮሚሽን ውስጥ እየተሰጠ ያለው ማብራሪያ ኦሮሞዎች ኢትዮጵያ ውስጥ እየደረሰባቸው ያለውን ተቀባይነት የሌለው አያያዝና አድራጎት ለተወካዮች ምክር ቤት አባላት ለማሳወቅና ለማስተማር እየተደረገ ያለ ጠቃሚ እርምጃ ነው። አሁን ኢትዮጵያ ውስጥ ያለው ሁኔታ እንዲቀጥል ሊፈቀድ አይገባውም።
የኦሮሞ ህዝብ እየተንገላታ ነው። ይህንን ስሜት ስጋት ደግሞ እኔም እጋራለሁ ብለዋል እንደራሴ ቤቲ ማኮሎም።
Peaceful protesters are being imprisoned. They are being tortured and they are being killed. The Ethiopian government must be held accountable and it will take pressure from the
ሰላማዊ ተቃዋሚዎች እየታሰሩ ነው። የስቃይ አያያዝ እየደረሰባቸው ነው። እየተገደሉ ነው። የኢትዮጵያ መንግስት በተጠያቂነት ሊያዝ ይገባዋል። በኦሮሞ ህዝብ ላይ የሚያደርሰውን ጭቆና እንዲያቆም ከኮንግረሱ ከኦባማ አስተዳደር ግፊት ሊደረግበት ይገባል።
እንደራሴ ማኮሎም በዚሁ ሳምንት ውስጥ በዩናይትድ ስቴትስ የኢትዮጵያን አምባሳደር እንደሚያነጋግሩ አመልክተዋል። ሲያገኙአቸውም
የማስተላለፍላቸው መልእክት ማሰራችሁን አቁሙ፣ አፈናችሁን አቁሙ፣ ግድያችሁን አቁሙ፣ ሰብአዊ መብቶችን አክብሩ የሚል ነው የሚሆነው።
ኢትዮጵያ ከዩናይትድ ስቴትስ ጋር ካሏት ግንኙነቶች የምታገኛቸው ብዙ ጥቅሞች እንዳሉ አስታውቀዋል ማኮሎም። የአሜሪካ ሕዝብ ለምግብ እርዳታ፣ ለጤና ጥበቃ፣ ለግብርናው ዘርፍ ድጋፍ በሚሊዮኖች የሚቆጠሩ ዶላሮችን እንደሚሰጥ አመልክተዋል።
But we must demand in return that all human rights be respected.
በምላሹ ታዲያ ሰብአዊ መብቶች እንዲከበሩ መጠየቅ ይገባናል። የኦሮሞ ህዝብ ሰብአዊ መብቶች እንዲከበሩ መጠየቅ ይገባናል።
እርሳቸው ከሚወክሉት በዩናይትድ ስቴትስ ቁጥሩ የበዛ የኦሮሞ ማህበረሰብ ከሚኖርባት ሚነሶታ ግዛት ወረዳ በመምጣታቸው ኩራት እንደሚሰማቸው ቤቲ ማኮሎም ተናግረዋል። የተወካዮች ምክር ቤቱ አባል የሆኑትና በትናንት ምሽት የዘገብንባቸው እንደራሴ ኪት ኤሊሰን፣ የአምነስቲ ኢንተርናሽናል የዩናይትድ ስቴትስ ቢሮ ዋና ዳይሬክተር አዶቴ አኮይ፣ የኦክላንድ ኢንስቲትዩት ዋና ዳይሬክተር አኑራታ ሚታል እና ኦፕራይድ ዶት ኮም በሚል የሚታወቀው የኢንተርኔት ሚዲያ መስራችና ኤዲተር እንዲሁም ከትናንቱ መድረክ አዘጋጆች አንዱ የሆነው መሐመድ አዴሞ ከተናገሩበት ሰፊ መድረክ በኋላ ከተወካዮች ምክር ቤቱ እስከ ዋይት ሀውስ ቤተ መንግሥት የዘለቀ ትልቅ ሰልፍ ተካሂዷል። በሰልፉ ላይ የኢትዮጵያን ባንዲራ ጨምሮ የተለያዩ የኦሮሞ የፖለቲካና ማኅበራዊ ንቅናቄዎችን የሚያንጸባርቁ ባንዲራዎችን የያዙ ነበሩ የተገኙት። ከሰልፉ አዘጋጆች አንዱ የሚከተለውን ለቪኦኤ ብለዋል።
ስሜ ተሽቴ ዋቆ ነው። ከሚኒሶታ 2000 የሚሆን ሰው ነው የመጣው። ሁለት ፕሌን ሙሉ፣ ከዛ በተጨማሪ ደግሞ ለብቻ ሌላ የተወሰዱ ሰዎች አሉ። ግን ሁለት ፕሌን ሙሉ ኦሮሞ ብቻ ነው የሞላበት እና እንደዛ ሆኖ ነው የመጣው። 2000 ነው የመጣው እና ዛሬ የዋልንበት በመጀመሪያ ሚዲያ ብሪፊንግ ስለ ተጨባጭ በአገሪቱ በኢትዮጵያ ያለውን ሁኔታ በተጨባጭ አሁን እየተካሄደ ያለውን ኢትዮጵያ በዓለም ማህበረሰብ ያላት ደረጃ ትክክለኛ እንዳልሆነና አገሪቷ ወደ መፈንዳት ደረጃ እየሄደች ስለሆነ ይሄ ማቆም እንዳለበት በተጨባጭ ሚዲያን ለማስረዳት ስብሰባ ተደርጓል። ከዛ በመቀጠል ላንቶስ ሂዩማን ራይትስ ሂሪንግ ላይ ሶስት ሰዎች ተገኝተው ስለ ተጨባጭ ስለ አገሪቷ ውስጥ ያለው ሁኔታ በተለየ ጠቅሷል። ብዙ ሰዎች ነው እስር ቤት ያሉት፣ እነዚህ እንዲፈቱ ጠይቋል። ከዛም በመቀጠል ደግሞ ወደ 40 የሚሆኑ ስብሰባዎች ኮንግሬሽናል ዴሊጌሽን ጋር ተደርጓል። እንደዛውም ደግሞ ሰላማዊ ሰልፍ ከካፒታል ሂል ወደ ዋይት ሃውስ በማሄድ ሰፊውን ይሄንን ረጅም መንገድ መንገዱን ሁሉ ሞልቶ በማሄድ ድምጻችን ስናሰማ ውለናል። በጣም ደስ የሚል ሁኔታ ነው። እንደምታውቁት ፔንሲልቫኒያ አቨኒው ማለት የአሜሪካ ፕሬዝዳንት ሲመረጥ ዩኤስ ካፒታል ላይ ነው ሹመቱን የሚወስደው። ከዛ በኋላ በእግር ሄደው ነው ከዛ ቀጥታ ወደ ዋይት ሃውስ የሚገባው እና የእኛ ሰላማዊ ሰልፍን ደግሞ ትልቅ ትኩረት የሚያሰጠው ነገር ቢኖር ያንን መንገድ ከካፒታል ሂል ወደ ዋይት ሃውስ ማሄድና በዚህ ሀገር ዲሞክራሲ ባለበት ሀገር እንደዛ ተፈቅዶልን ታጅበን እንደዛ ማሄዱ ራሱ በጣም ትልቅ ነው የሚባል ነገር ነው። ብዙ ሚዲያ ነው የተገኘው። ኤንቢሲ ሚዲያ፣ ቢቢሲ፣ ቪኦኤ፣ ኦሮሞ ሚዲያ ኔትወርክ፣ ኦሮሞ ቲቪ፣ እነዚህ ሁሉ ተገኝተዋል። አንዳንድ ሌሎች ሚዲያም ሊኖሩ ይችላሉ። ከመጣንበት ስቴት ሚዲያዎች ከቨር እያደረጉ ናቸው እና በጣም ጥሩ ሁኔታ ነው የዋልንበት።
ለመሆኑ ምን ይጠብቃሉ ከዚህ ስነ ስርዓት በኋላ? አቶ ተሽቴ ይቀጥላሉ።
ሁሉም ሰው ድምፁን ማሰማት እንዳለበት ነው እና ለኢትዮጵያ መንግስትና ለኢትዮጵያ ሕዝብም ልናስገነዝብ የምንፈልገው ነገር ቢኖር ምንጊዜም ውሸት በዓለም ላይ ሲነገር ምንም ሊቆይ አይችልም። እውነታው ሳይቆይ ይመጣል። ኢትዮጵያ አደገች ሲባል እንዴት 10.2 ሚሊዮን እንዴት ይራባል? አድጋለች ሲባል በማን ኤክስፔንስ ነው ያደገችው? እኛ ለነገራችን ማወቅ ያለበት የዛ አገር ሕዝብ ማወቅ ያለበት ነገር እኛ we are not against development ስለ እድገት አይደለም። እድገት ላይ ለምን አደገ አይደለም እያልን ያለ ነው። እድገቱ ግን ጥቂቶችን ብቻ በመጠቀም መንገድ ነው እየሄደ ያለው። ጥቂቶቹ የሚዘርፉበት፣ ጥቂቶቹ ሀብታም የሚሆኑበት፣ ሌላው ደግሞ ለማኝ የሚሆንበት አገር ማኖር የለባትም። ከዚህ የምንጠብቀው ነገር በዩኤስ ካፒታል ሴኔት እና ሀውስ ላይ እየተሰራ ያለ ተጨባጭ የሚወሰድ ነገር አለ። እንደዛም ደግሞ የኢትዮጵያ ሹማምንቶች እዚህ ያሉት ከሴኔተሮች እና ሀውስ ሪፐብሊካን እነሱም እንደዚሁ እንደኛው እየሰሩ ናቸው። ፋክት የላቸውም፣ እየሄዱ የራሳቸውን ናሬቲቭ እየነገሩ ናቸው። እኛ የምንጠብቀው ነገር ይሄ ነገር በጥቂት ጊዜ አንድ እርምጃ እንደሚያስወስድ እና ህዝባችን ወይም ጠቅላላው የኢትዮጵያ ህዝብ ከዚህ ውስጥ እንደምወጣ ሀሳብ አለን።
ከስነ ስርዓቶቹ ተሳታፊዎችና ከተሰላፊዎች አንዱ እንዲህ ብሏል።
እንግዲህ ዛሬ እዚህ ያየነው በሰሜን አሜሪካ የሚኖሩ ኦሮሞዎችና ሌሎች የኦሮሞ ደጋፊዎች በሺዎች የሚቆጠሩ ናቸው የመጡት። ከዚህ የምናየው እዚህ ኮንግረስ የሚገኙት ጋዜጠኞችም ሆነ የኮንግረስ ተወካዮች ከፍተኛ አድናቆትና ከፍተኛ ግምት ነው የሰጡት። የተደረገው ውይይትም የቀረበው ማስረጃም አሳማኝና ተጨባጭ ከመሆኑ የተነሳ ለሚቀጥሉት እርምጃዎች በጣም ይረዳል። በሚቀጥሉት ጊዜያት በኮንግረስና በሴኔት ሁለት ህጎች ረቂቆች ይቀርባሉ። እነዚህ ረቂቅ ህጎች እንዲያልፉ ዛሬ የታየው አንድነት፣ ዛሬ የታየው ጥንካሬ ከፍተኛ አስተዋጽኦ እንደሚኖረው ነው ተስፋ የምናደርገው።
ሙሉ ስነ ስርዓትና ሰልፉ በዋሽንግተን ጊዜ ከቀኑ 10:30 ላይ በኢትዮጵያ አቆጣጠር ከሌሊቱ 5:30 ሲሆን ተጠናቋል። ተጨማሪ መረጃና ምስሎችን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እና ከፌስቡካችን ቪኦኤ አምሃሪክ ማግኘትና ማየት ይቻላል።
አድማጮች፣ አሁን ወደ ምሽቱ የመጨረሻ ቅንብር እናልፋለን። ዲሞክራሲ በተግባር በትላንትናው ዕለት ኒውዮርክ በተካሄደው ቅድመ ምርጫ ከሪፐብሊካን ፓርቲው ቢሊየነሩ ዶናልድ ትራምፕ፣ ከዲሞክራቲክ ፓርቲው ደግሞ የቀድሞዋ ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን በከፍተኛ ድምፅ ብልጫ አሸንፈው አሁን ትኩረታቸውን የፊታችን ማክሰኞ በአንድ ቀን ምርጫዎቻቸውን ወደሚያካሄዱት 5 ግዛቶች በመመለስ በቅድሚያም ወደ አጎራባቿ የፔንሲልቬኒያ ክፍለ ግዛት ያመራሉ። ትላንት ሂላሪና ትራምፕ በኒውዮርክ ማሸነፋቸው በጠቅላላው ምርጫ ውጤት ላይ ምን አይነት አንድምታ ይኖረዋል? እውን ትራምፕ የተከፋፈለውን ፓርቲያቸውን ውክልና ያገኙ ይሆን? እነኚህንና ሌሎች ጥያቄዎች አንስተን የሕግ ባለሙያና የምርጫ ዘመቻቸውን በቅርብ የሚከታተሉ እንግዳ ጋብዘናል። የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ነው።
እንግዳይን ላስተዋውቅ። በቅድሚያ አቶ ብርሃን ዳርጌ ይባላሉ። እዚህ በዩናይትድ ስቴትስ በዋሽንግተንና አካባቢዋ የሕግ ጠበቃ ናቸው። ሰላም አቶ ብርሃን።
ጤና ይስጥልኝ አቶ ሰለሞን።
እንደ ተከታተሉት እንግዲህ የቀድሞ ውጭ ጉዳይ ሚኒስትር ሂለሪ ክሊንተንና ቱጃሩ ዶናልድ ትራምፕ ትላንት በኒውዮርኩ ቅድመ ምርጫ ከተቀናቃኞቻቸው ከፍተኛ የድምፅ ብልጫ በማግኘት አሸንፈዋል። በጠቅላላው ምርጫ ላይ የሁለቱ ትላንት ማሸነፍ ምን ፋይዳ ይኖረዋል ይላሉ? በክሊንተንን ጀምር።
ክሊንተንን በሚመለከት በእውነቱ ያገኙት ድምፅ ከተፎካካሪያቸው ተለይተው እንዲሄዱ አድርጓቸዋል። ማለትም በእሳቸውና በተከታታያቸው መካከል ያለው ልዩነት ሰፊ ነው። የዛኛው ተወዳዳሪ ቀርቦ ለዚህ ለቅድሚያ ምርጫው ለመድረስ ያለው እድል አመንምኖታል የትላንትናው ውጤት። ሚስተር ዶናልድ ትራምፕም የእሳቸውም ቢሆን ያንን መልክ ይዟል። ከቅርብ ተፎካካሪያቸው ራቅ ብለው ሄደዋል። ኒውዮርክ ላይ ያለው የኒውዮርክ የሚልከው ወደዛ ወደ ምርጫው የሚልከው ቁጥር ከፍ ያለ በመሆኑ ያንን መልክ ሰጥቶታል። ግን የእሳቸውን በሚመለከት እንደ ክሊንተን የረጋ አይደለም።
የሪፐብሊካን ፓርቲው አመራር በዶናልድ ትራምፕ ምክንያት ተከፍሏል የሚሉ አሉ። የቱጃሩን የውጭ ንግድ ፖሊሲ በሙስሊሞችና በሴቶች እንዲሁም ሌሎች ዜጎች ላይ ያላቸውን አመለካከት የወደዱት አይመስሉም። እንዴት የፓርቲያቸውን ውክልና ሊያገኙ ይችላሉ በዚህ ሁኔታ?
አሁን ያለው ችግር በሪፐብሊካን ፓርቲው በኩል በነባሮቹ መሪዎች ላይ ትልቅ ስጋት ያደረሰው እኚህ ቱጃሩ ዶናልድ ትራምፕ ሁለት ነገር ይጎድላቸዋል ብለው ነው የሚሰጉት። አንደኛ አጠቃላይ ምርጫው ላይ የመመረጥ እድላቸው በጣም የመነመነ ነው። ሁለተኛም ከተመረጡ በኋላ መግዛት ላይ ችግር ይኖራቸዋል በሚል ምን እናድርግ ብሎ የዚህ የነባሩ የሪፐብሊካን ፓርቲ በዚህ ላይ እያሰበ ነው። ይህን ሁሉ ያመጣው እንግዲህ የእሳቸው ለየት ያለ እስከ ዛሬ ድረስ ታይቶ የማይታወቅ ነው። የእሳቸው ለምርጫ አቀራረባቸው የሚናገሩት የሚያደርጉት ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላም ብዙ ሰው አስቆጥተዋል። እና በዚህ የተነሳ እንግዲህ እዛ የሚኖረውን የቅድሚያ ምርጫ ህጉን የውስጥ ደንቡን እንቀይረዋለን የሚል ነገር ይኖራል። አሁን ዛሬም ሲነገሩ የተሰማው እኚሁ ቱጃር ይሄንኑ አስመልክቶ ከራሳቸው ፓርቲያቸው ጋር እንግዲህ ከፍተኛ ግጭት ለማድረግ የተዘጋጁ ይመስላል።
ትራምፕ እንደ አጋጣሚ ተሳክቶላቸው ቢመረጡስ የዓለምን ህዝብ አመለካከት በአሜሪካ ላይ ያለውን ማለቴ ነው ወዴት እንዲያመራ ሊያደርግ ይችላል? ዶናልድ ትራምፕ ገና ሳይመረጡ ብዙ ሀገሮችን በተለይም ጎረቤት የላቲን አሜሪካ ሀገሮችን እየተነኳኮሱ ነው።
እንግዲህ ከተመረጡ በኋላ እና አሁን ያለው ብዙ ይለያል። በአሜሪካን ሀገር ዋናው መሰረቱ ህግ ላይ የተመሰረተ ስለሆነ አንድ ሰው አንድ ፕሬዚዳንት እንደ መሰለው ማድረግ አይችልም። ሁሉ ነገር በምክር ቤቱ አልፎ ነው የሚሄደው። ሁሉ ነገር በፍርድ ቤቱ ይታያል። እነዚህ ነገሮች ቋሚ የሆኑ ምሰሶች ስለሆኑ የአንድ ሰው የሚያመጣው ችግር ይህን ያህል አይደለም። ግን የአሜሪካን ገጽታዋን መልኳን በሚመልክ አሁንም የሚታየው ነገር ቢኖር የእሳቸው አካሄድ ለአሜሪካ ጥሩ አይሆንም። ብዙዎቹ ወዳጆችን ትንሽ ወደ ኋላ እንዲያፈገፍጉ ያደርጋል።
በሌላ በኩል የትራምፕ የሪፐብሊካኑን ፓርቲ ውክልና ማግኘትና ለፕሬዚደንቱ መወዳደር የሚጠቅመው ዲሞክራቶቹን ነው የሚሉ አሉ። ክሊንተን በቀላሉ ሊያሸንፉ እንደሚችሉም ይተነብያሉ ቀደም ብለው ወርስተውታል። እስቲ የእርሶን አስተያየት በዚህ ላይ።
እንግዲህ እንደሚታየው እስካሁን ድረስ እዚህ ሀገር አሉ እነዚህ ድምጽ የሚወስዱ በየቦታው ድምጽ ይወስዳሉ። በተለያየ አይነት የሬዲዮ የዜና ማሰራጫዎች ትልልቅ የጥናት ድርጅቶች የሚያደርጉት የሚወስዱት ድምጽ አለ። ያ ድምጽ እስካሁን ድረስ አንድ ነገር በተከታታይ የሚያሳየው ጠቅላላ ምርጫው ዛሬ ቢደረግ መቤት ሚስ ክሊንተን እንደሚያሸንፉ ነው። እና ይሄ ማለት ደግሞ የዴሞክራቶቹ መራጮች ብቻ ሳይሆን በሪፐብሊካኖቹም ዘንድ በዶናልድ ትራምፕ የተቆጡ ቅር የተሰኙ ብዙ ስላሉም ነው። እና ዛሬ ቢደረግ እንደሚባለው እንደሚተነበየው ወይዘሮ ክሊንተን ያሸንፋሉ። እንግዲህ በዛሬና በህዳር መካከል የሚፈጠረው አይታወቅም።
በመጨረሻ አንድ ጥያቄ ላንሳ እናበቃለሁ። የትራምፕና የክሊንተን ምረጡኝ ዘመቻ ለየቅሉ ነው። ትራምፕ ይህ ነው ፖሊሲ አይሉም። ብዙ ጊዜ ክሊንተንና ሳንደርስን ብንወስድ ጥርት አድርገው ይዘረዝራሉ። እስቲ በዚህም ላይ ይተቹ እናበቃ።
እዚህ ላይ እንግዲህ አንድ ግልጽ ሆኖ የሚታየው ዶናልድ ትራምፕ እንግዲህ ከበርቴ ናቸው። የራሳቸው ግዛት የነበራቸው ናቸው። በዚህ በንግዱ በኩል ያንን ግዛታቸውን በብቸኝነት ሲገነቡ የኖሩ ናቸው። ብቻቸውን ሲሰሩ ነው የኖሩት። ይሄ በመሆኑ እዚህ አሁን ምርጫን በሚቀርቡበት ጊዜ የሚያሳዩት ይህንኑ ነው። ልክ እንደዛው እንደ ግዛታቸው አገርንም ጎረቤትንም በዛ መልክ ነደዋለሁ የሚል አይነት መንገድ ነው የያዙት። በሌላ በኩል እንግዲህ የወይዘሮ ክሊንተን የተለየ ነው። በመንግስት ውስጥ ገብተው ሲሰሩ ሲያገለግሉ ሴኔተር ሆነው ያገለገሉ ናቸው። በሴክሬታሪ ኦፍ ስቴት ሆነው ከፍተኛ ስራ የሰሩ ከፍተኛ ልምድ ያላቸው ናቸው። የመምራት የመግዛት ችሎታቸው ከፍ ያለ ነው። እኛኛውም ቢሆኑ ሴኔተሩ በመንግስት ውስጥ ገብተው የሰሩ ናቸው። እሳቸውም የተሻለ ነው ያለው። ለሁሉ ሰው አሁን እንግዲህ ትንሽ ግራ ያጋባው የኚህ የከበርቴው ነው። እሳቸው አመጣጣቸው የተለየ ነው፣ አካሄዳቸው የተለየ ነው እና ይኸው ነው።
እሺ፣ አቶ ብርሃን ዳርጌ ለጊዜው በጣም አመሰግናለሁ።
እኔም እንደዚሁ አመሰግናለሁ አቶ ሰለሞን።
ሰለሞን እናመሰግናለሁ። አድማጮች፣ አሁን በ2022059942 ከደረሱን የእናንተ አስተያየቶች ጥቂቱን እንስማ።
ከወልቃይት ህዝብ ተወካዮችና ከህገ መንግስት ምሁሩ ጋር ያደረጋችሁትን ውይይት ተከታተል። የሚገርም ነው። እነዚህ ተወካዮች በየእርከኑ ብዙ ጫናዎችን ተቋቁመው ጥያቄያቸውን በማቅረብ ያገኙት መልስ በኢትዮጵያ ውስጥ በህገ መንግስትና በህግ አግባብ መብትን ማስከበር እንደማይቻል በግልጽ የሚያሳይና ህገ መንግስቱ የስሙላ እንደሆነ ያረጋግጣል። ቢሆንም የወልቃይትም ሆነ ሌሎች የኢትዮጵያውያን ትግላቸውን ተደጋግፈው በማንኛውም አማራጭ ማስከበር እንዳለባቸው መልእክት ያስተላልፋል። በሉ እግዜር ይስጥልኝ። አንክቴ ነኝ ከስዊድን። ሰላም ሁኑ።
አመሰግናለሁ። ስለተገደሉት ስለ ጋምቤላ ነው ለመናገር የምፈልገው። የኢትዮጵያ ሰራዊት መከላከያ ሱዳን ድንበር የለም ማለት ነው? እንዴትስ ሱዳንን አምነው እዚያ መከላከያ እንዴት አላቆሙም? እኛው በኛ እንኳን ኤርትራና እኛ አንድ አምሳል፣ አንድ መልክ፣ አንድ ደም ያለን ሰዎች እንኳን በድንበራችን ላይ የነሱም የኛም አለ። የሱዳን እንዴት ቢያምኑት ነው ወንበዴ ገብቶ ይህን ያህል ህዝብ ሲጨርስ እንዴት ክፍት ለቀቁለት? ይህን ያህል ህዝብ ህጻናት ተዘርፋ ሲወሰዱ ድረስ የደረሰ ምን አይነት እንስላልነት፣ ምን አይነት መናቅ ነው? ውርደታችን ነው፣ ለኛ ውርደታችን ነው። ከዚህ ላይ ውርደት የለም።
ጤና ይስጥልኝ። ቮይስ ኦፍ አሜሪካ እንደምን አላችሁ? ደህና ናችሁ ወይ? ከጃክሰን ሚል ፍሎይድ ነው ደውለው ዘመን አለን። በኢትዮጵያ ላይ ስለወጣው የሰብአዊ መብት መረገጥና መገፈፍ የሚያወሳው የስቴት ዲፓርትመንትን ሁኔታ አንስታችሁ ከባለሙያም ጋር የተነጋገራችሁትን ሰምቻለሁ። በጣም ደስ የሚል ነው። እኔ የምለው ግን በአሁኑ ጊዜ ያሉት አገሮች ማለትም በኢትዮጵያና በኬንያ መካከል ወይም በኢትዮጵያና በሱዳን መካከል የራሳቸው ስምምነት የኢትዮጵያ መንግስት እየተስማማ ጥገኝነት እንዳይጠየቅ አድርጎ ስደተኞች ወይም አገራቸውን ጥለው የሚወጡ ችግር የደረሰባቸው ስደተኞች በምንም ተነሳስተው ወደ ዩናይትድ ስቴትስ በሚመጡበት ጊዜ በአሁኑ ጊዜ ዩናይትድ ስቴትስም እነኚህ ችግር የደረሰባቸውና ሕይወታቸውን ለማዳን የመጡትን በማስረከብ ከፍተኛ ኢሰባዊ የሆነ ድርጊት እየተፈጸመ እናያለን። የሰባዊ መብት የተረገጠባት ሀገር መሆኗ ከታወቀ እንደገና ደግሞ ሰባዊ መብት የተገፈፈ መሆኑ የታወቀ አምልጠው የመጡ ሰዎችን መልሶ መላኩ ከምን አንጻር ይታያል? ይህንን የመጠየቅና መልስ የማግኘት መብት ካላችሁ አክሰሱ ስላላችሁ ብትጠይቁ በጣም አመሰግናለሁ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
አሉላ ከበደንን ሰላም፣ ደህና ደሩ። አሁን በትግርኛ ቋንቋ የሚቀርበው ዝግጅታችን ይቀጥላል። ¶¶